ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍ ዓለም ፕሮግራማችንን እናቀርባለን። በቸናሸ ተጣርተው ህዝብ አለቀ ይያሉ ሳፍሩ በዛ ትውልድ ላይ በሚሳለቁ ጊዜ ተጣጨው አፈቀላጤዎች አሁንም ለህዝብ እኩልነት መብትና ለሀገር ሉዓላዊነት ህይወታቸውን የገበሩ ሰማዓታት አጽም ላይ መሳለቃቸው ማወቅ ይገባቸዋል። በዛውን ጻፍ ደግሞ የቀሽብር አራማጆች እሰይ ደግ አደረጋችሁ የሚል ዘግናኝ መልእክትንም ያስተላልፋሉ። ይህ ማብቃት አለበት። በነገሌ ቦረና የኢህአፓ አባላትና ደጋፊዎች በአሰቃቂ ሁኔታ በግፍ የተገደሉበትን ሁኔታ የሚገልጸውን እና በአብዲ አብዱላሂ የተደረሰውን ያልታደለ ትውልድ መጽሐፍ ትረካ ክፍል አራት እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ። ክፍል 4 ወይዘሮ ስንቅነሽ አስፋው የቀበሌ 3 ነዋሪ። ወደ እኚህ እናት ቤት እንዳመራ ያንተሳሳኝ በዚያን ቀውጢ ሰዓት ቤታቸው ከከተማ ወጣ ብላ በራሷ ግቢ የተከለለች ፍጹም ጸጥተኛ ስለነበረች ለድርጅታዊ አሰራር የምታመች ሆና በመገኘቷ ብዙ ጓዶች አገንብተው የገቡባት ባገርና በወገን ጉዳይ ሰፊና ጥልቅ ሐሳብ የተለዋወጡባት ክራራቸውን ቃይተው የሰፊውን ህዝብ የሰቆቃ እንጉርጉሮ ጥንካሬውንና አርበኝነቱን ያዜሙባት በመሆኗ የሚያጋሩኝ ትዝታ እንደሚኖር በመተማመን ነበር። እንደዚህ ሰው ሆነን በስርዓት ሰርተን በልተን ጠጥተን ወጥተን ገብተን የምንኖር አይመስለኝም ነበር። እኛ እኮ በደርግ ዘመን በቁማችን ሞተን ነበር። የወደቀ ሬሳ እንኳ ወደ ጉድጓድ ይጣላል። እኛ ግን በድናችንን የሚጥለን የሚቀብረናተን ሰውነታችን ተረስቶ በማለት ወጋቸውን ቀጠሉ። እዚህ ቤት ብዙ ልጆች ይመጡ ነበር። ከነዚያ ውስጥ 8ቱ ተረሽነዋል። እነዚያን የመሰሉ አበባዎች ልጅነታቸውን እንኳ ሳያውቁበት እግዚአብሔር ያዋቂ ልቦና ሰጥቷቸው ለወገን እንዳሰቡ ምን ያደርጋል እንዳይሆን ሆነ ብለው በቁጭት ጉልበታቸውን በመዳፋቸው ደበደቡ። አንድ የፑሽኪን አባባል ትዝ አለኝ። ሰዎች እንደማረጋቸው ሳይሆን እንደተሳሰባቸው ቢከበሩ ኖሮ ይሃለም የተከላብጦሽ በሆነ ነበር። የቃሉ እውነተኝነት ገዝፎ ታየኝ። ተራው ህዝብ ለእውነት ሲጋደል ሹማምንቱና አለቆች በዘረፋና በግድያ ተሰማርተዋል። ይገርማል። በራሳቸውና በቤተሰባቸው ላይ የደረሰውን ሰቀቀን ሲገልጹ ለድሃ ልጆች ጉሮሮ ብዬ የዘራሁት በቆሎ ሸት ሳይቀር የሀፓ መደበቂያ ነው ተብሎ ተጨፈጨፈብኝ። እዚህ ከጎኔ ያለው ጎረቤቴ ወታደር ነው። አንቺ ልጆችሽ ወታደራዊ መንግስት የሚቃወሙ ወንበዴዎች፣ አንቺ የሀፓ ወላጅ እያለ ሞቅ ባለው ቁጥር ስለሚናገር ልጆቹ ደግሞ በተራቸው ማታ ማታ እዚህ የምታየው ጣራ ላይ የድንጋይ ናዳ ያወርዱብኛል። ማነህ? ለምንድን ነው ብሎ መጠየቅ ምን ቆርጦኝ የማይሞከር ነገር። የሀፓ መሰብሰቢያ ተብሎ አላ። በመጨረሻ የሚያደርጉት ቢጠፋቸው በአጥር ጥግ ያሰርኳቸው ውሾች ላይ ፍልውሃ አምጥተው ደፉባቸው። እነሱም የኢሃፓ ውሻ ተብለው ይገርማል ው እያሉ ሲጮሁ ወጥቼ ሳይ ከሰውነታቸውና ከመሬቱ እንፋሎቱ ይተናል። አለቀሱ። ለማና ቤት ላለሁ ቀበሌ ሂጅ ፍረዱኝ ብል አርፈሽ ተቀመጪ ተባልኩ። ግልምጫ ጠግቤ ወደ ቤቴ ተመለስኩ። አብስሎ መብላት አስጠላኝ። አልጋው አስጠላኝ። መቀመጫው አስጠላኝ። መሬትን ብትውጠኝ ተመኘው። ወይዘሮ ስንቄ የናቢቲ እናት በተባልኩበት በተከበርኩበት አውራ ከድንጉላ በወለድኩባት አገር እንደንትን እንኳን በጅ በእንጨት ሊነኩን ተጠየፉን። ልቤ ከልጆቼ ስቃይ አልላቀቃለኝ። ሰውነቴን ጠላሁ። አልታጠብም፣ ልብስም አልቀይርም። ልቤ በሐዘንና ጭንቀት፣ ሰውነቴና ጨርቄን በእድፍ ተበላ። ከሰው አልገናኝ። ክርስትና ቢባል፣ ልደት ቢባል፣ ሰርክ ቢባል አልሄድም። አብረን ከኖርነው ሕዝብ በመፈክር ከነ ልጆቻችን ተረግመን እንድንለይ ተደርጓላ። እስቲ አሁን እናቶ ታደሰ ቦጋለ፣ እነ ዘራይ ብሩክ ሶሪ፣ እነ ሻለቃ ከፍ ያለው፣ እነ ዳዊት ያዕቆብ እውነት ከእናት ማህፀን ተወልደዋል ወይስ ከሰማይ ዱብ ያሉ ቁጣ ናቸው? ያ የምታነቡት ወረቀት እየተቆፈረ ሲጎለጎል ሲወጣ ዘራይ ስሚ አሁን ይሄ ልጅሽ ቢገደል ይቆጭሻል ብሎ አፋጠጠኝ። በጥያቄ አደናበሩኝ። አይ ጥፋት ካለበት ግደሉታ አልኩ። ተከምረው ተንጎራደውብኝ አንደበቴ በልጄ እንዲፈርድ አስገደዱኝ። ሳይቀን አይቺ ምላስ ብቻ ለፈጣሪ እሱ ያውቃል በሱ ያልቃል እንዳልኩ ያ የማይነጋ ሌሊት፣ ያ የማይመሽ ቀን፣ ያ የማይገፋ ጭንቅ አልፎ መከራም ቢሆን ተቀምጠን ለማውራት በቃ። መቼስ ተመስገን ነው በማለት በትካዜ ራቁ። ወይዘሮ አስካለ መኩሪያ ጎመን ሰፈር። እኚህ ሴት አንድ አይናቸውን ጋርዷቸዋል። አካባቢው በሐዘን መጎሳቆላቸውን ያውቃል። ሁለት ልጆቻቸውንና ባለቤታቸውን አጥተዋል። ጭውውታችንም ወደዚሁ አስከፊ ዘመን የሚመልስ ነበርና የተዳፈነውን እሳት ለመሞቅ ለመዘገብ በጥንቃቄ አመጣጤን አስረዳዋቸው። ልጄ ባለቤቴን ተክለ ማርያምን መውጫ መግቢያ አነሱት። እሱ ልጁን ላጣ፣ እሱ ፍሬውን ለተነጠቀ፣ ልጄ የአባ ሆኖ አገር ሊሸጥ ሲል ተገደለ፣ ልጄ እኛን ሊጨርሰን እያሉ መቆሚያ መቀመጫ ሳጡት። ቆፍጣናውን ጦር ሰራዊት እንዲሁ አንገቱን እንዳስደፉት፣ የልጁ ነገር ሆድ ሆዱን እንደበላ ወደ ግንባር ሰደዱት። ሞተላቸው። ምን አሉኝ መሰለህ? ባልሽን የገደለው ኢሃፓ ነው፣ የልጅሽ ጓደኛ አሉኝ። በካምፕ ውስጥ ባሬና ልጄ ስማቸው የሰበካቸው ማጣፈጫ ሆነ። ልቤን አማስቶኝ በማንኛው ላልቅስ? ለባሌ በልጄ ወይስ ስለ ልጄ በባሌ? ይግረምሽ ብሎ ትልቁም ልጄ ተደገመ። ይኸውልህ አይኔ በየዬ ጠፍቶ ቀረ። የኔ እኮ ለብቻ ነው፣ ሁሉን ተቀማው። በሰው አገር ረዳቶቼንም ብርሃኔንም ማጥቼ ሞቴን እየጠበቅኩ ነኝ ብለው እንባቸውን በመንታ መንታ አወረዱት። ዓለም ይስማው። የአስር አለቃ ካሰኝ ዘለቀ ቀበሌ 03 ጡረተኛ አባትና በእርሻ ሥራ ቤተሰባቸውን የሚያስተዳድሩ ናቸው። ከ17 ዓመታት በፊት በራሳቸውና በልጃቸው ላይ የተፈጸመውን ዘረፋና ግድያ እንዲያወጉኝ ጠየቅኳቸው። አዛውንቱ እንደ ሌሎች ወላጆች ሁሉ እንኳን ባንደበታቸው ሊተርኩት በልባቸው ሲያስቡት እንደሚዘገንናቸው አስረዱኝ። መቼም እግዚአብሔር እያየ የፈሰሰ ደም ስለሆነ የልጅ አወዳደቅ ከንቱ ሆኖ እንደማይቀር አስባለሁ። በቁርጥ ቀኑን አላውቅም እንጂ በእነሱም ይፈረዳል። ጥር 3 ቀን 70 ዓመተ ምህረት መጥተው ከዚህ ቤት ወሰዱት። ታሰረ፣ ዋለ፣ አደረ፣ ከረመ። በኋላ ይህንን ቤት ሊፈትሹ መጡ። ቤቴን አመሳቀሉት። ፍራሹ፣ ሳጥኑ፣ ምንም የቀራቸው የለ። የተፋቺ ቤት አስመስለው የሚፈልጉትን ቢያጡ አንጡራ ገንዘቤን 300 ብር የያፓ ጥይት መግዣ ነው ብለው ወሰዱብኝ። በስተርጅና ላቤን አፍስሼ የቋጠርኩትን ጥሪቴን ቀሙኝ ብዬ ለበላይ ይግባኝ እንዳልል ዘመኑ አባቱ ዳኛ ልጁ ቀማኛ ነበርና እስቲ በዚሁ ይለፍልኝ ብዬ አንገቴን ደፋሁኝ። የፈራሁትም አልቀረ። ሚያዝያ 3 ቀን ከአስር አለቃ ንጋቱ ወልዴ፣ አስር አለቃ መኮንን በዳኔ፣ አስር አለቃ እሳቱ ሻሼ ጋር በቁጥጥር ስር እንድውል ተደረገ። ለ17 ቀናት ያለምንም ጥያቄ በእስር ካቆዩም በኋላ በመጨረሻ በተናጠር እየጠሩ ልጆቻችንን እርምጃ እንደተወሰደባቸውና ምን ሐሳብ እንዳለን ጠየቁን። ደነገጥኩ፣ ነደደኝ፣ አንጀቴ ተቃጠለ። ሰሙኛላችሁ፣ አህያ ከሞቴ የባሰኝ መጎተቴ አለች። ቀን ያወጣልኛል ብዬ በመከራ ያሳደግኩትን የድሃ ልጄን መግደላችሁ አንሶ እኔን በስር ማጉላላታችሁ የበደል በደል ነው ብዬ መልስ በመስጠት የተቆጡ ደነፉ። ብታንገራግርና ቤተ ገብቼ እየየላለሁ ብትል የልጅ ጽዋ ላንተም ይቀዳልሃል ብለው በማስፈራራት ፈቱኝ። ይኸውልህ ልጄ፣ ፈሪ ሆኜ ኖርኩ፣ አጎንብሼ አለቅሳለሁ። ከዚያ ወዲህ ሕግ አለ ብዬ ቀና ብያ ላይም አሉኝ። በረጅሙ እየተነፈሱና በዓይኖቻቸው እንባ ሞልቶ ወይዘሮ ስንቅነሽ ደስታ ቀበሌ 03 ኩሽና በመሰለች ትንሽ ክፍል ውስጥ እግራቸውን ዘርግተው የተቀመጡ እናት ሊጠፋ በደረሰ ማንደጃ ላይ በጣሳ ውሃ ትደው ሁለት ራስ ሽንኩርት እየላጡ ተቀምጠዋል። የሚበሉትን እያሰናዱ መሆኑ ነው። መደቡ ላይ ሆነው አሻቅበው ሲመለከቱኝ አይናቸው በተስፋ መቁረጥ ደርቆ ሕይወታቸው በብቸኝነት ተወሮ ከጀርባቸው ጎብጠውና ከአንጀታቸው ታጥፈው በጣም ችግር በገራውና ባለዘበው አንደበት ሰላምታ ሰጡኝ። ልጃቸው ጓደኛዬ ነበር፣ ታምራት ከበደ፣ የድርጅቱ ስኳድ አባል። በትምህርት ቤት ሕይወቱ ኮከብ የቀለም ሰው باقال بقاتو دنك اكر چافكو استجاوش تفترو بمرلو قمت ياغول لاتشو جرقات جاوتات بملك ناسوني مسدال تمرات بيك ايش برقريدر تكبروال زاري من ناسو كمكابر بال تليي بمي كبدبالو كفل يتسبر اقراتشون بدهن انياو دربو كتقرنا كمكراغاري الدباب بسالو همه تازين تردو يقص اتشو من لوعود لب ديك رددال يقص بدهم يتلوسة تاريك بمباك على الراسة يهلين اوقات اندمي هون هلو عدنوين درسو اللين فردو اللين يجال بمي لمن بمي ماسفن هنيتا ما هسان اتشو انشبتو بسيقا ايتا اجبو يرجع تشون سن دقاق مو بمترات على الكسو لجين تامراسن علن تاين طارين كمتوين قدارة وين سازال ياساتوين السنس باند تيجيز قد جلوس تستغلو الدكا لاتشو انين قنن بمي ببال تيجيز متوين يندهول عالقلش بلوين كتينا ناكا بشتاقا ياتاقلوين ياس نزيج اكاينيو تشيكا لجي غاربا قدري عباتونم السنم مادتاف ساريتشيم تاكات الرين من دالبلا اغرسا باراهونكو بمالت انا ابو باونت باين ناقروم جاتساتشونا بيتاتشو دهنتن الناقوس قولنان تقرايتوال كذيبا في تنداقات تموين ولاجوج لترقى قوي يتيمي بقى منم مليتا بالمنورو بل ببي ينزيه عرماني والشفشفا كهسرا تبات عمتات بوالام ايام ركزة اما موزارين بيبثو اندت الناس ملتكي اسمان تشاتشو فلايا كان يجلي متوهاية كيلومتر رقعة كمت تقينيو كبرا من دست كتما أسرات الدست واتأسوش متو بيسا بتبعد سفرة دما تشوف الصنب برنا ودزيو كتما أمرو شالك أباشا كفلو قدا إبالالو بيسا بعرات تعمل عزاون تناتشو كدم مسير كان نقاقر قواتشو ولا جو تشولو ليت يميروت الساتشوم عند رجاتشو بغفنيوچو ياكاس سكاي مكبلاتشو نو لجي انشارك عدستا مششا استداداريو تسفا مغرسا دهننتو تدل دغفا بحالا ايكتا ماشمي هنا جيتانا غبر صادق ثورو شامنا جارسو غودانا جيتاچو مكريا برهانو دبلا بكلا بوساوا الازار صادق النامسلو تشاتشو من يالسرو بنالة عينين شفنو عفين بچارك عفنو لجي يا ابا انت بعد مسايا بلو يلي اللين تدك بدو الله دياسو اللبين تجعوتو بي لجو تشاتشن ورقات كما بتنا تشوج عن ديت نفس الكواسا يتفو بكو ما تشو بتبتباج الرسوات تشو بك عريزان ديهدو كما درقات تشو ولي لما تشون ببرها فستسو انين النادي جين افرو مانگلا تاتو عالبك عبيلاتشو يتاتشو النابرهانو يمي بالو سريتي مستو يدنتن تاناش صغروان شمدو مريت نمريت قطتو بشبكو تتدف راسوان فنكاكتو تجعوتو باتات ان الزيارة من يوش زاري ممهران تبلو اللو لسو برهان ليونو من يالفز سمبنا اللو يالجين سكاي اندسيت كتشبيا ايو عالكشياسا اللف بتقل الله ولامس كمن فك بالنسو اجتن قلات اتشالو يمي قرمو بزيانو سمون عند نواري موتنا بكفرو لاي يدرامو شوي وردال بزيق الزي دلجو تشاتشو قاسلك كساتشو بلو فنيننا يمواتشو ينورون عباد حاجي حسن عندتان عصرون بسر كو يتشي بنبرا بز يمتر شاور شامبال ليو بمتو اندي ارسو زي ترسو اي قويتي لاستاو ساتشو بلوين يهيدونا اندفتا درقوين انيو يفوليس ازاش ይበሉ ይሄዱና ሻለቃ ደስታን እጅንሱ አሉኝ። ጌታዬ የፈታኝ እግዚአብሔር ነው። ከፈለገ መጥቶ እንኳን እግዚአብሔር አወጣ ይበለኝ እንጂ እኔ ወደሱ የምሄድበት በደል የለኝም አልኩና ቀረው። ከዚያ ክፉ ጊዜ ጀምሮ ሁለመናዬ ብሶት አዝሏል። ስንቱን እነግርሃለሁ። ዛሬም የሚፈነጩት ዓለማቸውን የሚቀጩት የወለዱትን የሚያሳድጉት የሚድሩት እነሱ ናቸው። የእኛንማ ምን እልሃለሁ በማለት ውይይታችንን በቁጭትና በሐዘን ቋጩት። ምዕራፍ አራት ሰማዕታት። የመጀመሪያው ሰማዕት። ተማሪው የዘመኑን ተራማጅ አስተሳሰብ የተቀበለው ያዳበረውና ያሰራጨው ለተማሪው የትግል ሀሁ መቁጠሪያ ማዕከል ከሆነው ትምህርት ቤት መሆኑ ይታወቃል። በወቅቱ ከነገሌ ለከፍተኛ ትምህርት ወደ ይርጋለም የሄዱ ተማሪዎች ለተሳትፎ ቅርብ የሚያደርጋቸው ደረጃ ላይ ስለነበሩና ሁኔታውም ስለጋበዛቸው ከሲዳማ ከጌዲዮና ከጀምጀም መጥተው ለትምህርት ከተገናኟቸው ወንድሞቻቸው ጋር የትግል አጋርነት አቋማቸውን አስተባብረው የመንግስትን ዋልታ ይወዘውዙት ጀመር። በሲዳማ እውቅ የነበሩት ቁጦዎቹ የመኢሶን ሹማምንት እነ አቶ እሸቱ አራርሶ፣ ወልደ ማኑኤል ዱባለ፣ ቤተና ሆጤሶ፣ ተስፋዬ ሐሚጦ፣ መንክር ግርማ፣ አቶ አፖሎና ሌሎችም ግብረአበሮቻቸው የወጣቱን ጸረ ፋሽስት እንቅስቃሴ ለማፈን በ1969 ዓ.ም ተማሪ አጤዎስ ተክለ ማርያምን ከሌሎች የሲዳማ ወጣቶች ጋር ወይማ አካባቢ ወስደው ረሸኑ። መስዋዕትነት ከቃል ሳይሆን ከደም ተደመጠ። የደም ድምጽ ጥሪው አስተጋባ። የአጤዎስ አስከሬን ነገሌ ሲገባ የመጀመሪያ በመሆኑ ልዩና የሚዘገንን ነበር። ተማሪው ቂም የያዘባቸው ሚሊተሪ ፖሊሶችና እነ ሻምበል ጳውሎስ የአጤዎስን አስከሬን አይረከቡም አለ። ጓዳችንን ፋሽስታዊ መንግስት ገድሎት እንዴት የፋሽስት ወታደሮች ይቀብሩታል በሚል ስሜት ማጉረምረም በረታ። የቤተ ክርስቲያኒቱ የቀብር ስፍራ ተጨናነቀ። ጠቡ ተካረረ። በዚያ በምሽት ዱላ ተጀመረ። ግብግቡ ሲበረታ ተኩሱም ቀጠለ። በድንብርብር ተበታተን። ወላጆች ሁሉ ተሸማቀቁ። ከዚህም ሌላ የአጤዎስን አስከሬን ከይርጋለም ለማምጣት የተቆናጠሯት መኪና ሁሉን ለማሳፈር የማትችል በመሆኗ እስከ ክብረ መንግስት በሌላ መኪና የመጡ ወጣት ተማሪዎች በነበረው የትራንስፖርት ችግር በአጃቢ መኪና ሲመጡ በመገልበጡ ናይሉ በቀለ፣ ይግለጡ ካፕቲመር ከፍተኛ አደጋ ሲደርስባቸው ተማሪ እቴቱ በላይ ሐዋዝ በዚሁ አደጋ የደረሰባት ጉዳት ስለጠናባት ሕይወቷ ሊያልፍ በቅቷል። የሁኔታው አስከፊነት የሁሉንም ልብ ለተጋድሎ አደነደነ። በቃ ያለ መስዋዕትነት ድል የለም። ወዲያው የፓርቲው የፕሮፓጋንዳ አካል ለመታሰቢያቸው ለአባላቱም ጽናት የተቀኘላቸው ብርታት ሰጪ መዝሙር ተሰራጨ። ምን ልበልህ ጓዴ ምን ልበልህ፣ በትግል ልከተልህ፣ ኢዳ ከመስኩ ላይ መሲንቾ ካፋፉ፣ ቀይ ፈሳሾች አሉ የሚያደናቅፉ የሚል ተዘመረላቸው። ትግል ትግል፣ መስዋዕትነት በሕይወት ሙሉ ትርጓሜ እያገኘ መጣ። አሁንም ወደፊት ሁለተኛ ዙር ሰማዕታት። ምሁሩና ተማሪው በአገር አቀፍ ደረጃ አይኑን ጨፍኖ የመጣበትን ጨፍጨፋ عينونا في الطوطة كبالة وطاتون لدرجتو ينبرو فكر بتمن جافيت برتات ستو يبراري ورقاتو جنة كافيتو جملك بوطاتو منفس موتن عطان نسوت وطادراوي وقداي ايج باسرازت اي مطوس لسازت اي نعمة مرت وطار عادن عبدينيزو كافن بغالا وديدا ليبن ايير ميدا مكبريو ناس كفرو በኤም 14 እየደብደቦ ከገደለ በኋላ አልባታቱን በመቃብሩ ላይ አቃጠለ። በዚሁ ተመሳሳይ ጊዜ በአዲስ አበባ ያሬድ ሙዚቃ ትምህርት ቤት ተማሪ የነበረው የ25 ዓመት ወጣት ተማሪ ተስፋዬ ገዛኸኝን ከቃሊቲ ከፍተኛ ሁለት እስር ቤት ወደ አዲስ አበባ ከርቸሌ ከወሰዱት በኋላ የግራና ቀኝ ጉያውን በኤሌክትሪክ ጠብሰው በቆሙ እንዲተራና እንዲበሰብስ ካደረጉት በኋላ ረሸኑት የደርግና መይሶን ድብደባ አፈናና ግድያ እየበረታ በሄደ ቁጥር ፓርቲውም ወጣቱን በትግሉ የሚያስተሳስሩትን አንድ የሚያደርጉትን የፕሮፓጋንዳና የቅስቀሳ ስራ ያፋፍም ነበር። በእስር ክፍል መዘመር፣ በሞት አደባባይ መዘመር፣ በየጥናት ክበቡ የትግል ቃል ኪዳን መግባት ለዘመናት በጭቆና ማት በግፍን ሰለት ታስሬ መብቴን ላስከብር ጨቋኙን ልስር ተነስቻለሁ ዛሬ ይሄው ታጥቂያለሁ ዛሬ ፍጹም ነው እምነቴ የትግሉ ነው ህይወቴ ልጓዝ በድል ጎዳና በወደቁት ጀግኖች ፋና በማለት አዜመ መስዋዕትነቱ ቢከብድም ይሃፓን አመነ በይሃፓ በጅጉ ተማመነ። ይሃፓ ባለድል ፓርቲያችን አለኝታ መሪ ኮከባችን ተበቃ ያለ ከኋላችን አንፈራም ትጥቁን የጠላትን ታጋይ የተወለደው በትግል ትግል ከደም ስሩ ተዋህዷል ወኔው የማይሞት ለዘላለም ፍጹም ለፋሽስት ጦር አይገዛም በማለት በቅብብል አዜመ። በየዋሱ ደረቅ ሬዮታ ዓለማዊ ጥናት ብቻ ሳይሆን ኪነጥበባዊ ክንዋኔዎች በውበት በድምቀትና በጥራት በተከታታይ ተሰራጩ። ህይወትና ሞት ይፋተጉ፣ ይታገሉ፣ ይሳመጡ ጀመር። ሶስተኛ ዙር ሰማዕታት በ1969 ዓመተ ምህረት አጋማሽ ከነገሌ ወደ አዋሳና አዲስ አበባ ካጋዟቸው ወጣቶች መካከል እነ መምህር በሪሁን ገብረህይወትን፣ መምህር ታምራት ኃይሌን፣ መምህር አስረስ ካሳን፣ መምህር ሙሉጌታ አሰፋን፣ መምህር ታፈሰ አምሳሉን፣ ተማሪ አለማየሁ አጀብን፣ አቶ ድበትን፣ ሼክ ኤድን፣ ኮሎኔል ይርጋሸዋ ገለታን፣ ሻምበል መኩሪያ ቢራቱን፣ አንድ ስሙ የተዘነጋ ኮሎኔል ከሌሎች የአዋሳ ልጆችና ዳንኤል ታፈሰ ዘማሚት ከሚባል የይርጋለም ልጅ ጋር ነሐሴ 19 ቀን 1969 ዓመተ ምህረት ወደ ወንዶ ገነት በመውሰድ ፈጇቸው። በዚህ ዕለት የተፈጸመው አገዳደል እንዴት እንደነበረ በቦታው ባጃቢነት ሄዶ የነበር ወታደር ገመቹ ፉላስ በሰጠው ምስክርነት በስፍራው የነበሩ ባለስልጣናት ሻምበል ባሻ ጌታሁን አቦዬ፣ ኃይለ ኢየሱስ አባ ሐሰን፣ ጴጥሮስ ገብሬና ሌሎች ባለስልጣናት የገብሬ የወጣትና የሴት ማህበራት ተወካዮች ነበሩ። ምሽት ስለሆነ በጀነሬተር መብራት ፌስቲቫል መሰሉ ዝግጅት ድምቀት እንዲያገኝ ተደርጎ እየተበላ እየተጠጣ ነበር። አብዮቱ በአናርኪስቶች ላይ ስለተጎናጸፈው ድል በኃይለ ኢየሱስ አባ ሐሰን ገለጻ ከተደረገ በኋላ ባስረሽ ምችው ድግስ ፊት መምህር ታፈሰ አምሳሉን እርቃኑን በውስጥ ሱሪ ብቻ ታስሮ ቀረበ። የክፍለ አገሩ አስተዳዳሪ ኃይለ ኢየሱስ ሽጉጡን በመምዘዝ ሲደግንበት ሟቹ በሙሉ ድፍረት ከፋሽስቶች ጥይት እንጂ ዳቧን ጠብቀም ይሐባችንፋል ፋሽስቶች ተወድማላችሁ እንዳለ ተኩሶበት ወደቀ ደገመው ተጨበጨበለት መፈክሩ ወረደ በመከተልም መምህር በሪውን ገብረህይወት ቀረበ የክፍለ ሀገሩ የሴቶች ድርጅት ሊቀመንበር እንድትገለው ተደረገ ከማጀት ወደ አደባባይ የወጣችው አብዮቱን በደም ልታቀላው እንደሆነ በግብር ተገለጸላት ተጨበጨበ እየተበላ እየተጠጣ መፈክር እየወረደ ሌሎቹና ጀግኖቹ ወታደራዊ መኮንኖችም በህሊና ቢስ የከተማ አውደልዳዮች እጅ ታስረው ተረሸኑ በማለት ዘግናኝ ትውስታውን ተረከ በዚህ መልክ ደርግና መይሶን የዝንጀሮ ጎልጓይ የጦጣ ዘር አቀባይ በመሆን የተሰማሩበት የአገር ማሳ ፍሬ አልባ ሆነ በተቃራኒው ግን ወጣቱ እምቢ ለባንዳ እምቢ ለፋሽስት ከቶ አንገዛም በኃይል በጥይት ተኝተህ የነበርክ ተጫጭኖህ እንቅልፍ ጊዜህን ለትግሉ ሰዓትህን ለትግሉ ወስነህ አሳልፍ ወገን ልብ ግዛ ወገን ድፍረት ግዛ በቃ ይበል ጭቆና በቃ በል ብዝበዛ እያለ በአቋሙ ጸና ግድያው ተፋፋመ አራተኛ ዙር ሰማታት ህዝባዊ ወገን ስቅይቱ የበዛ ቢሆንም ከዚህ ሁሉ ግርፋት ስደትና ሞት በኋላ ግን ያፋ እንደሚያሸንፍ ታላቅ ተስፋ ስለነበረው ሞትን ያለመጠራጠርና ያለምንም ፍርሃት ተጋፈጠ ደርግ መኮንኖችና አስተራለቆችም ስለ ኢትዮጵያ ጉዳይ ከኛ ሌላ ማን አለ ብለው በተነሱ የመይሶን ሰዎች እየተገፉ በእያንዳንዱ የአገራችን ደረቅ ጣቢያ ሁሉ ቀይ ሽብር ያፋፍሙ ነበር 1970 ዓመተ ምህረት መግቢያ በጀምጀም ተማሪ ሰይፉ ሰለሞንን ቦሬ ላይ ተማሪ ዳንኤል ፈጠነን ተማሪ ምህረታብ አስገዶምን 20 ከሚደርሱ የሲዳማ ወጣቶች ጋር ረሸኑ በመይሶንና ደርግ ካምፕ ታላቅ ፈንጠዝያ ተደረገ አምስተኛ ዙር ሰማታት ደርግና መይሶን በጭካኔና በፍርሃት ያካሄዱት የነበረው ጭፍጨፋ ተቃዋሚዎቻቸውን ብቻ ቢመስልም በአብዛኛው ግን ግፍና ግድያው በንጹሐን ላይም በርትቶ ነበር በነገሌ አካባቢ ፊታቸውን ወደ ጭቁን ወታደር ሲያዞሩ ምክንያታቸው እጅግ በጣም የሚያሳዝን ነበር በዚያ ወቅት የሶማሌ ጦር ገፍቶ እስከ አጎባ ድረስ 42 ኪሎ ሜትር ርቀት መጥቶ ነበር የኃይል ሚዛኑ ፈጽሞ የማይጣጣም ስለነበረ የኢትዮጵያ ጦር ማፈግፈግ ግድ ሆኖበት ነበር የካድሬው አካፊ ዘራፍ ሰበካና የጦሩ ስሜት ተወጠረ አንዳንድ የሰራዊቱ አባላት በልቂቱ አስገዳጅነት ሐቁን በግንባር ማስረዳት ተያያዙ ኮንጎም ዘምተናል በብዙ የውጊያ ቀጠናዎች ሁለናል ግን መድፍ በኤምዋን አልመለሰንም በኮሪያም ዘምተናል የሀገራችንን ስምና ባንዲራ ከፍ እንዲል አድርገናል ቢሆንም በዛን ሰዓት መድፍ በመትረየስ አልመለሰንም ይህ ለማያስፈልግ መስዋዕትነት የዳረገን ውጊያ በትጥቅ ይስተካከልልን ብለው ጠየቁ በዚህ ጊዜ ካድሬዎቹ የሀፋ ጀሌናችሁ ከሶማሌ መንግስት አብራችሁ አገር ልታስቆርሱ ነው ለካ ተዋጊውን ሰራዊት ከኋላ የሚጥለው የእናንተ የሀፋዎቹ ጸራቢዎች ጥይት ነው ነጭ ታንክ መጣብህ ሽሽ እያላችሁ ጦሩን የምታስበረግጉት እናንተ ናችሁ ብለው በጦሩ ፊት በታወረ ሐሰት ከወነጀሉና ካወገዟቸው በኋላ ታህሳስ 1 ቀን 1970 ዓ.ም እነ መቶ አለቃ ጌታቸው ገብረ መድህን ወታለቃው አለማየሁ ደምሴን 50 አለቃ ቦጋለ መኮንንን ወታደር ገብረ ኢየሱስ ጎሳ ወታደር ተስፋዬ ዳመሳን ወታደር ተካ መኮንንን ወታደር አብዲ ሰንደሎን ወታደር አወልን ወታደር ደምሴ ገብረስላሴን ወታደር ለማ እንግዳ ወርቅን ሙሽራውን ከጣጉሎ ቤት አውጥተው ወታደር በላቸው ከበደን ወታደር አሰፋ ቢልልኝን ወታደር ጎሳዬ ሽብሩን ሌላ ስማቸው የተዘነጋ ያስራ ለቃና በጠቅላላ ቁጥራቸው 15 የማያንስ ወታደሮችን አጎባ ላይ በመትረየስ ደበደቡ። በዚህ የፍልሚያ ግንባር ሰራዊቱ ከአገሩ ፍቅር ባሻገር በካድሬዎች ላይ የነበረው ጥላቻ እስከ አልነበረውም። ተቀላቀል ሲባል ሳንጃውን በአፈሙዝ ወድሮ ሚሊሻ ወደፊት ካድሬ ወደ ኋላ በማለት ነበር ለብሔራዊ ክብሩ በስሜት ሲዋደቅ የነበረው። የሁለት ወገን ጦርነት፣ በአንድ በኩል የሞቃዲሾ ሰራዊት፣ በሌላ ፊት ከጉያው ቀጣፊና ቀሳፊ ካድሬዎች። ስድስተኛ ዙር ሰማዕታት። ትውልዱን ለማውደም ፋሽስቶች ደም የሚያስጠጣ አባዜያቸው ጠናባቸው። የሰው ሥጋ ተራቡ፣ ከሰብአዊነት ተራ ወጡ። በመትረየስ መዘመር ወደዱ፣ በሥቃይ መደሰት መረጡ። ሰው ለመብላት አፋቸውን ከፈቱ። የሁኔታዎች አስከፊነት የእያንዳንዱን የመኖር ሕልውና እያጣበበው መጣ። በሰባ ዓመተ ምሕረት አጋማሽ እስከ 100 የሚደርሱ ወጣቶችን በማሰር የበዛ የአካል ሥቃይ እንዲቀበሉ አደረጉ። ምላስ እስከ መቆረጥ አንዳንዶችን ለከፍተኛ አእምሮ መቃወስ አደረሱ። በእውነት በዓለም ላይ እንደ ፋሽስቶች ያለ ፈሪ የለም። ጭካኔያቸው የሚመነጨው ከድፍረትና ቆራጥነት ሳይሆን ወሰን ከሌለው ጭንቀትና ፍርሃት በመሆኑ ለእርምጃቸው ምርጫ የለውም። ወጣቱ በዚህ ሁሉ ጥንቅጥ ውስጥ ሆኖ አብዛኛው አባልና ደጋፊ ከክህደት ይልቅ የክብር ሞትን ቢመርጥም ፓርቲው በደረሰበት አገር አቀፍ ጠንካራ ጭፍጨፋ ላይ የሁኔታዎች አስገዳጅነት በመታከሉ በተወሰኑት ዘንድ በሌላ ክፍለ አገርና አውራጃዎች ሆነ ተደረገ ሲባል የምንሰማው የድርጅቱ የውስጥ መፍረክረክና አንዱ አንዱን አሳልፎ የመስጠት ሁኔታ በንግልም ተከሰተ። ወኔ ፈሰሰ፣ ቃል ኪዳን ተጣሰ። ሆዴን ሆዴ ስለው ቁርጠቱ ገደለኝ እንዲሉ ፓርቲው ለታላቅ ኃላፊነት ያስቀመጣቸው ጓዶች ሚስጥሩን ይጎለጉሉት ጀመር። የሚተርፍ እየመሰለው ጓደኛን ቆሞ የማስገረፍ አሳዛኝ ሁኔታ በስቃዩና ውድቀቱ ላይ ተደርቦ ቅስሙን ሰበረው። አንዳንድ ጓዶች የሰው መሰል አውሬዎችን ተራ አታላይነትና አጥማጅነት በመዝረክረክና በፍርሃት ስለተቀበሉ ራሳቸውንና ጓዶቻቸውን ለከፍተኛና ለማያዳግም ምት አጋለጡ። ለነገሌ ቦረና ወጣቶች በግፍ መጨፍጨፍ ተጠያቂ የሆኑት እነ አቶ ታደሰ ቦጋለ የህዝብ ደህንነት ኃላፊ፣ ዳዊት ያዕቆብ በህዝብ ድርጅት የመኢሶን ካድሬ አሁን ውጪ ያለ፣ ወታደር ዘርአይ ብሩክ ሶሪ አሁን ሻለቃ አዲስ አበባ የሚገኝ፣ ሻምበል አረጋ የህብረቱ ካድሬ፣ ሻለቃ ከፍ ያለው አድገህ የፖሊስ አዛዥ፣ ቀዩባብ ነጌሊዮን፣ አባቡ ደበሌ፣ ሰለሞን ዘነበ አስናቀ የህብረት ካድሬ፣ ወታደር ተስፋዬ ሮበሌ መርማሪ፣ ጌጤ አንበርብር ህዝባዊ ድርጅት፣ ከጤና ጥበቃ ተወካይ ዶክተር ሞላ፣ እነዚህና ሌሎችም የቀበሌ ታጣቂ ተባባሪዎቻቸው፣ የነገሌ ቦረና ታጋዮች እንደ አዲስ አበባው ሬዲዮ እንኳንና ጥይት ደህና ዱላ ሳያርፍባቸው አብዮታችን ከተከላካይነት ወደ አጥቂነት ተሸጋግሯል፣ ቀይ ሽብር በአናርኪስቶች ላይ ይፋፋም በማለት ለዘላለም በሚጠይቃቸው ደም ለጊዜው አብዮታዊነታቸውን አስመሰከሩ። በሚያዝያ ወር 3ኛው ቀን 1970 ዓመተ ምህረት በሻምበል ባሻ ጌታሁን አቦዬ የሚመራ ቡድን ከአዋሳ በሄሊኮፕተር በመጣ ምሽት በምሽቱ 4 ሰዓት ወህኒ መጥተው እነ ተማሪ እሸቱ ተሰማን፣ ንጉሴ ወንድሙን፣ ሙሉ ዓለም ንጋቱን፣ ተስፋዬ ካሰኝን ክንፉ ሳቱን አስጨናቂ ሳቱን ታምራት ከበደን ሰለሞን በቀለን መሰለ አየናቸውን እንዳይ ሲሳይን መምር ኮርማ ዱግዳን መምር ገዛኸኝ ተገኔን መምር ተከስተ ገብረ መስቀልን መምር ታፈሱ ከበደን መምር ዋሪዮ አዲን ተማሪ ግርም ታለም ደገፉን ነፍሰ ጡር የነበረች አበበች ካሳን በሺር ኤደንን ዮናስ ማሞን በኃይሉ ተስፋዬን አለማየሁ ለማን ዘሪሁን አስፋውን ጸጋዬ መኮንንን በጠቅላላ 25 ወጣቶችን ሌሊት ታከለ ዋርካ በሚባል ስፍራ ወስደው ረሸኗቸው። ሰባተኛ ዙር ሰማዕታት። ያደቀነ ሰይጣን ሳቀስ አይተውም እንዲሉ እየቀዱ የሚጎነጩለት የደም ጉድጓድ ቢጎልባቸው ለግድያ አገረገሩ። ጆሮ ጠቢዎቻቸውን በየጓዳው በየጎድጓዳው አሰማሩ። እንኳንስ የተበደረን የተኛን የሚቀሰቅሱ የእንጉርጉሮ ግጥሞች እጃቸው ገቡ። ወንድሙ ሲገደል ወንድሙ ካልከፋው አምጡለት ሱሪውን ደሙ እንዲከረፋው። ይህ ለበቀል ለትግል ተነሱ የሚል ድምፅ በወጣቶች በወጣቱ ልብ በደም የተጻፈ ሐቅ በመገኘቱ እናጅሬ ተደናገጡ። እንዲታፈንም በመንግሥቱ ኃይለ ማርያም ስም ተማምለው ተነሱ። በሐምሌ አጋማሽ 1970 ዓ.ም 10 ያህል ወጣቶችን ይዘው ኢሰብአዊ በሆነ ሁኔታ በምርመራ ካሰቃዩአቸው በኋላ ደም የለመደ ሁለንተናቸው ዳግማዊ ሀፓን አገኘን እያሰኘ ያስጓራቸው ጀመር። ትርኢቱ እንዲህ ነበር። ከሌሊቱ 9:30 ሲሆን ከእስር ቤቱ በስተጀርባ የወታደር መኪናዎች ድምፅ መሰማት ጀመረ። ወደ ግቢው ገቡ። እነጌታሁን አቦዬ ለግድያ የሚምዘገዘጉባትና በየደረሱበት መግለጫ ይሰጡባት የነበረች ባለ ማይክሮፎን ላንድሮቨር ገብታ መብራቷን በረጅሙ ወደ እስረኞች ክፍል ለቃ ቆመች። ሌሎችም ጅቦችና ዋዞች ካድሬዎችንና አጃቢ ወታደሮችን የያዙ በዙ። 10 ሰዓት ሲሆን የበረንዳው መብራት በራ። ሁሉም ወደ እስር ክፍሉ ተጠጎ። የ01 የ02 3 4 5 6 ቀበሌ ሊቃነ መናብርት የአካባቢያችን ሕዝብ የሚያውቃቸው ገዳይ ታጣቂዎችና ጥበቃ ጓዶች፣ የከተማው ሹም፣ የጦሩ አዛዥ ዘራይ ብሩክ ሶሪ፣ አባቡ ደበሌ፣ አረጋ ጌዲዮን፣ ሻለቃ ከፍ ያለህ አድገህ እና ሌሎችም በርካታ በሚስጥር ሲሰሩ የነበሩ ሰዎች እጅብ ብለው ቀረቡ። ከመካከላቸው አንዱ በርካታ ገመዶች ከመኪና ውስጥ አውጥቶ አመጣ። ሁሉም ተራ በተራ እየተጠሩ እንዲወጡ ተደርጎ እጆቻቸውን የኋልዮሽ ተጠፈሩ። የክፍለ ጦሩ አዛዥ ኮሎኔል መንግስቱ ወልደ ገብርኤል ወደ መብራቱ ከቀረበ በኋላ የንግግር ወረቀቱን ዘረጋ። አፈር ልሶ የሚነሳ ራብ መርዙ ኃያል እንደመሆኑ የነዚህም ዳግማውያን በቀይ ሽብር ባጸዳነው ወጣት የህብረተሰብ ክፍል መሃል መገኘት አደገኛ ነው በማለት ካተተ በኋላ መንግስታችን ባዘዘው ባጸደቀውና ህዝብ ባመነበት መሰረት በግልጽ ሊታዩ በሚቻልበት ቦታ እየተወሰዱ ከመሬት በላይ እንዲፈጸም በማለት አዘዘ። ቀበሌዎች ጭዳዎቻቸውን እየጎተቱ ሄዱ። በ05 ቀበሌ የተፈጸመው ግድያ ከእስር ክፍሉ ጀርባ ስለነበረ የማለዳውን አስፈሪ ጸጥታ ጥሶ የወጣት ዘነበ ባህሩ ድምፅ ተሰማ። ኢትዮጵያና ህዝቧ ከሚያሰቃዩአቸው ፋሽስቶች እጅ በታጋይ ጀግኖች ልጆቿ ቁርጠኛ ትግል ነጻ ይወጣሉ ካለ በኋላ የአውቶማቲክ ተኩስ በአካባቢው አስተጋባ። ጸጥታ ሆነ፣ ርጭ አለ። ያባሽንፋል የሚል ድምጽ በተዳከመ ትንፋሽ በተደጋጋሚ ተሰማ። የሌሎችም ሐቅ የሚያቃጥስ ድምጽ እንዲሁ ሊጠፋን የማይቻል የፈተጣያቂ ድምጽ ለጊዜው ተዘጋ። ናሴ 11 ቀን 1970 ዓ.ም ሌሊት ተማሪ መሰለ ጥራሁን፣ ዘነበ ባህሩ፣ አደን ዋሪዮ፣ አገሬ ከበደ፣ አልማዝ አለማየሁ፣ አቶ ተካልኝ ሆቲቲ፣ ወታደር ምንተስኖት ዛፉ፣ አንድ ሚሊሻ የጎንደር ልጅ፣ በድምሩ 8 ወጣቶችን ገለው በላያቸው ላይ መፈክር ከለጠፉባቸው በኋላ በየቀበሌው መንገድ ጥለዋቸው በትዕዛዝ ህዝብ ከየቤት ወጥቶ እንዲያይ አደረጉ። ስምንተኛ ዙር ሰማዕታት። የደርግና መኢሶንን ብርቱ የደም ስካር የወለደውን ታላቅ አውሬነት መግለጽ ያዳግታል። በአውሽዊትስ የናዚ ጀርመን ወንጀለኞች ከደርግና መኢሶን መኳንንት የሚለዩት በኬሚካል መፍጀታቸው እንጂ በጭካኔ ድርጊታቸው ሁሉ የአንድ ሳንቲም ሁለት ገጽ ያህል ነበሩ። ናዚ 11 ቀን ሌሊት በስምንቱ ወጣቶች ላይ በአደባባይ ግድያ ከፈጸሙ በኋላ በነሻለቃ ደስታ መሸሻ፣ የክብረ መንግስት አስተዳዳሪና ጃርሶ ጎዳና የመኢሶን ካድሬ አጋዥነት በነሻምበል ባሻ ጌታውን አቦዬ በያኝነት ተግዘው መጥተው በነጌሌ ወታደራዊ ካምፕ 27ኛ ሻለቃ ምድር ቤት ውስጥ አፍነዋቸው የነበሩትን መምህር ካሱ መኮንን፣ መምህር በቀለ ኃይሌ፣ መምህር ብርሃኔ ርዕሶም፣ ተማሪ ሱሌማን ሐጂ ከድር፣ አድማስ ዋንዳርጌ፣ አንተነህ ርስቱ፣ መስፍን መሐመድ፣ ሰለሞን ኃይሌ፣ ገነት ከፈለው፣ ምርአት አሰግድ፣ መክብብ ዘመድኩን፣ ኑሩ ሐሰን፣ አልማዝ ጣፋ፣ እሱ ባለው ሳህሉ፣ ሁሴን ነጋሽ፣ ዋቁማ አባ ቡልጉ፣ በድምሩ 16 ወጣቶችን ናሴ 12 ቀን 1970 ዓ.ም ደማቸውን ሲያፈሱ ከነዚሁ ጋር በአጃቢነት ሄዶ እንዲረሽን የታዘዘው ወታደር መሰለ አይኑ እያየ ለመግደል ስላሳዘኑትና ስለተጨነቀ አንገቱን አዝሮ በመተኮሱ እሱም እዚያው ተደርቦ እንዲገደል አድርገዋል። እነዚህ ወጣቶች አስከሬን ኒሳ በተባለ ገበሬ ማህበር አካባቢ ሜዳ ላይ ተፈነጋግሎ ስለነበር የአካባቢው ገጠሬ በወጣት ሴቶችና ወንዶች ላይ የተፈጸመው የግፍ ግድያ ሳያንስ ለአውሬ መጣላቸው ስለተሰማው ተሰባስቦ ወደ ከተማ በመምጣት እንዲያ ያለ ተአምር ምንድነው? ለምንስ በእኛ አካባቢ ተደረገ? ከሆነስ ለምን አይቀበሩም? ብሎ በመጠየቁ 03 ቀበሌ ለአስተዳደሩ ሁኔታው ተገልጾ ለራይ ብሩክ ሶሪ የተባለው ካድሬ በማግስቱ ግሬደር ይዞ ሄዶ እንዲቀበሩ አድርጓል። መደምደሚያ። በጠቅላላው ማለቂያ በሌለው የቀይ ሽብር ጥቃት ህዝብ ቅስሙ በሐዘን ተሰበረ። አገር አበባዋ ተቆረጠ፣ ተስፋ ደበዘዘ። አነስተኛዋ የገጠር ከተማ ነጌሌ የተማሩ አርቆ አሳቢ ለህዝብ ተቆርቋሪ ትውልድ መሪ ልጆቿን ከሚያዝያ 69 እስከ ነሐሴ 70 ዓመተ ምህረት ባለው ጊዜ አጣች። ከሰባ በላይ የንጹሃን ደም ፈሰሰባት። ሰው በሌለበት መንደር እንዲህ የሆኑ በሌላውማ ምን ይቀራቸው ይሆን? አገር በደም ማዕበል ተመታ። ተናናሾች የሚከተሉትን አጡ። ቤታቸው ዘወትር ልባቸው በሐዘን የተደቀደቀ ወላጆቻቸውን ትካዜ ያውጃል። ዓለምን እንዲያዩበት የሚቀርብላቸው መነጽር ረጅሙ የጠመንጃ ፈሙዝ ብቻ። የልባቸው ምት ከቀይ ሽብር የግደል ዘግናኝ ጩኸት ስልቱ ሸብረክ ቢል ጣፈንታቸው ከፊታቸውም ከኋላቸውም በተዘጋጀው የደም መቃብር መውደቅ ሂድ ሲሉት የሚሄድ ተነስ ሲሉት የሚነሳ ጮህ ሲሉት የሚጮህ ዝም በል ሲሉት ዝም የሚል ሰብዕናው የደቀቀ ልቦናው የተበረበረ ደጋፊ የለሽ ሰብሳቢ የለሽ እድለቢስ መሆኑን በውርደት የተቀበለ አሳዛኝ ትውልድ ከስር እንዳሸን ፈላ። በባዶነት በፍርሃት እምነት በማጣት አረም የተዋጠ ምስኪን ትውልድ ተተካ። እንኳን አገራዊ ጉዳይን ግላዊ ሕይወቱን የመወሰን አቅ የተነጠቀ የተነሳ ወጣት ብቅ አለ። ለሚረግጠው ሁሉ የሚያጎበድድ አዲሱ የኢትዮጵያ ልጅ የቀይ ሽብር ዶፍ ብዙ ጎጆዎችን አፈረሰ። ብዙ ወላጆችን ያለ ልጅ አስቀረ። ብዙ ብላቴናዎችን ታላቅ አልባ አደረገ። ወላጆች በተፈጸመባቸው ግፍ አበዱ። አገር ጥለው ኮበለሉ። ባልተመጣጠነ መሪር ሐዘን በሽተኛ ሆኑ ሞቱም። ከቀይ ሽብር እልቂት ወዲህ የኢህአፓ ደጋፊ በነበሩ ሰዎችና የሰማዕታት ቤተሰቦች ደርግና መይሶን ባለመቻሉ ብቻ ያልፈጸሙት ነገር ቢኖር ንጹህ የአካባቢ አየርን የመሳብና የተቃጠለውን የመተንፈስ ተፈጥሯዊ መብት ብቻ እንጂ የቀረውን ሁሉ ነስተዋቸዋል። ሌላው ቀርቶ ማንም ተራ ሰው ሊፈጽመው የሚችለውን ስካር እንኳ መስከር አይችሉም። ደርግ ኢህአፓን አጠፋለሁ ብሎ አንድ ትውልድ አጥፍቶ እንኳ እስከ ዕለተ ሞቱ ድረስ አይተማመንም ነበር። የኢህአፓ አባል ወይም ደጋፊ ነበር የተባለን ሰው ግላዊ እርምጃውንና እንቅስቃሴውን ሁሉ በመከታተል የመማር በ73 ዓመተ ምህረት ወጣት ኤፍሬም በርሄና ዓለም ፀሐይ ባህሩ በብሔራዊ የመልቀቂያ ፈተና በዲፕሎም ፕሮግራም ለመሳተፍ የሚያበቃ ነጥብ ቢያመጡም ጸረ አብዮተኛ የነበሩ በሚል መታገዳቸውና እድሉ ለሌሎች መፈቀዱ ለድርጊታቸው ማስረጃ ይሆናል። የመስራት፣ የማደግ፣ የመሻሻል፣ የመንቀሳቀስ፣ የመብላት፣ የመጠጣት፣ የመብልበስ መብቱን ሁሉ ለመገደብ የማይፈጥረው ሰበብ የማያጠምደው አሽክላ አልነበረም። እስኪገረሰሱ ድረስ በመሰረታዊ ድርጅቶቻቸው ያደርጉት የነበረው ውይይት በእነዚሁ ባልታደሉ ዜጎች ሕይወት ዙሪያ እንጂ በልማት በማኅበራዊና በአገር ፍቅር ጉዳይ ላይ አልነበረም። የዚያን ያልታደለ ትውልድ ቆራጥነት፣ ብልህነት፣ የዓላማ ጽኑነት፣ ተአምር ሰሪነት ያውቁ ነበርና ስሙ በተጠራበት ሁሉ ሽንታቸው ይመጣ ነበር። ለዚህ ጥሩ ምሳሌ የሚሆነን አንድ የደርግ ባለስልጣን ነበር። ግለሰቡ ለብዙ ወጣቶች ስቃይና ሞት ምክንያት ሆኖ ነበር ለማዕረግ የበቃው። ይህ ሰው የሙታን መንፈስ እየመጣ ሌትም ቀንም የህሊና ሰላም ስለነሳው በጭንቀት ይኖር ነበር። ከዕለታት አንድ ቀን በመኪና ሲጓዙ አንድ መንገደኛ ከገጠሩ ወጥቶ ሊፍት ይጠይቅና ሹፌሩን አዞ አቁመው ይጭኑታል። ጥቂት እንደተጓዙ ልቡ በፍርሃት ስትቀልጥ ያሳፈረውን ግለሰብ ሽጉጥ ደግኖበት አንተ ምን ልታደርግ ነው እዚህ መኪና ላይ የወጣኸው? በማለት ይጠይቀዋል። ሰውየው ደነገጠ። እረ ወደ ከተማ እንድታደርሱኝ ነው? በማለት በተማጽኖ ያስረዳል። አጅሬው እንደደገነበት ከመኪና አስወርዶ በል ከመኪናዋ ፊት ለፊት በሶምሶማ ቀጥል በማለት በጋቢናው ጎን ሽጉጡን ደግኖበት ጉዞ በሞያሌ መስመር ተጀመረ። እሱ በመኪና መከረኛው መንገደኛ በሩጫ። ከድንጋጤው ጋር ከተወሰነ ሰዓት በኋላ ሯጩ ተዝለፈለፈ። አልቻለም። ጡንቻው ተሳሰረ። እንደደገነበት አስቁሞት ማን አባክህን ልትገል ነው? በላውን እያየው መንገዱን ለቀህ ቀጥ ብለህ ወደ ጫካው ሩጥ በማለት አዘዘው። ግለሰቡም የነፍስ የነፍስ እንደ አውሬ ጫካ ጥሶ በመሮጥ ተረፈ። ይኸው ግለሰብ በዚሁ ጊዜና አካባቢ ከቢሮ ወደ መኖሪያ ሲያዘግም አንድ በቅርብ የሚያውቀው አብሮት የኖረ ሰው አካም ልኝ ጫክያ አንበሳዬ እንዴት ነህ ቢለው ከመቅጽበት ሽጉጡን መዞ አንተ ማንን ነው እኔ የበላሁት እኔ አውሬ ነኝ እኔ አንበሳ ነኝ ብሎ ካፈተተው በኋላ ለሰዓታት አስገድዶ እንዲከባለል በማድረግ ካንገላታው በኋላ ሽጉጡን በጎኑ ሽቶ ወደ ቤቱ አምልቷል። ከዚህም ሌላ ለስራ የሚገለገልበትን መኪና ካላስፈተሸ አይሳፈርም። ሹፌሩ ከፍቶ ይግቡ ሲለው ስማ ምን እንደተጠመደበት የተረጋገጠ ነገር አለ? በል 100 ሜትር ወደፊት 100 ሜትር ወደኋላ ሂድ ብሎ ያዛል። የተጠመደም ካለ ሹፌሩ አብሮ እንዲፈነዳና እሱ እንዲድን። ይህ ሰው ልዩ ፍጡር ነበር። በቡና ቤት የተከፈተለትን ያስቀምሳል። ትኩር ብለው ካዩት ችግር ይፈጥራል። ይህ እብደት ከምን የመነጨ እንደሚሆን መገመት አይከብድም። በተመሳሳይ ሁኔታ በዚሁ ቦረና አውራጃ አንዱ የቀይ ሽብር ወንጀለኛ ሌሊት በውድቅት ካልጋው ዘሎ እርቃኑን እየተነሳ ለሱ እንጂ ለባለቤቱ ከማይታያት የሞት መንፈስ ለማምለጥ እየሸሸ እንደሚደናበርና ደም እያስተፋው እንደሚሰቃይ በቅርብ ጎረቤቶቹ ይታወቃል። በመጨረሻም ለጸሐፊው እምነት የዚህ ሁሉ በደል ባለቤቶች ለሰው ልጅ ከሚያስፈልጉት ዘላቂና መሰረታዊ ነገሮች ይልቅ አላፊ ፍላጎታቸውንና ጥቅማቸውን በማሳደድ የሚሯሯጡ ወገኖች ናቸው። ዛሬም ከስደት ከስቃይና ከሞት በመለስ የብዙ አካሎቻችን ሕይወት የተሰዋበትን ደም የፈሰሰበትንና ተስፋችንን የጣልንበትን የዴሞክራሲ ውጋጋን በተለመደው ራስ ወዳድነት ስግብግብነትና ስልጣን ፈላጊነት ስሜት የታወሩ ግለሰቦች ከሰብአዊነት ይልቅ ጎሳንና ክልላዊ ይዞታን ሽፋን በማድረግ ለድሃውና የዋሁ ሕዝብ የደም ፍሳሽ የሚቀላውጡ መኖራቸውን ጸሐፊው በሐዘን አስተውሏል። ሁላችንም ጭካኔንና በቀልን የዓላማችን ግብ መምቻ መሳሪያ ሳናደርግ ባሸመቀ አንደበት ሳንደለልና ለወንጀል በተዘጋጀ ሰውነት ሳንጋደል ለሰው ልጆች አንድነትና ፍቅር እንሰለፍ። ያልታደለው ትውልድ ሰማዕታት ለሚገድሏቸው እንኳ እስከ መጨረሻዋ እስትንፋሳቸው በታመቀ ፍቅር ስለ ነጻነት ይዘምሩላቸው ነበር። ሰውን በማፍቀር ሰብእናን በማክበር ለሰው ልጆች እኩልነትና ልዕልና ውድ ሕይወታቸውን በመስጠት በወገን አፍቃሪነታቸው አንጸባራቂ ምሳሌዎቻችን ነበሩ፣ አሁንም ናቸው። እናፍቅራቸው፣ እንፋቀር። ተፈጸመ። Thank you.